የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን ደንብ ሰምታችኋል ይያልን የተለመደውን የዞትር ያክብሮት ሰላምታችንን ያስቀደም የዛሬ የጥር 12 ቀን 2011 ዓመተ ምህረት ወይም ጃንዋሪ 20 2019 ቅንብራችንን ይዘን ቀርበናል። በቅድሚያ የኢትዮጵያ አንድነት ሬዲዮ እንኳን ለከተራ የጥምቀትና የቃና ዘገሊላ በዓል በሰላም አድርሶ አሸጋግራችሁ ይያል መልካም ምኞታችንን እንገልጻለን። በቅድሚያ አንድ ወቅቱን የሚገልጽ ጽሑፍ ይደመጣል። ከዚያም የሳምንቱ ዋና ዋና ዜናዎች ይቀርባሉ። ከዜናዎች በኋላ አንድ አውዲዮ እናስደምጣለን። አውዲዮው በቅርቡ የአማራ ህልውና ንቅናቄ በተለያዩ የአገራችን ጉዳዮች ዙሪያ የሰጡትን ማብራሪያ ይመለከታል። አድማጮቻችን የስርጭታችን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
I'm a coward.
አንበሳን ፈርቼ ዛፍ ላይ ቦታ ነብር ጠበቀኝ ነገር አማራ እድለ ቢሶ አማራ አሁንም ባዲሱ መንግስት ከስራና ከመኖሪያ እየተፈናቀለ እንደሆነ ከሚሰሙ ጅግ በርካታ ሮሮዎች መረዳት ይቻላል። ይች ተራው የኛ ነው የሚሏት ወያኔያዊ ፈሊጥ የኢትዮጵያን ህልውና ክፉኛ እየተፈታተነች ትገኛለች። የወያኔን የውድቀት መንስኤ ያላወቁና ማወቅ ያልፈለጉ አንዳንድ ወገኖች ኢትዮጵያን የሚጠብቅ ኃይል የለም ወይም ቢኖርም የኔ ወገን ነው ከሚል የተሳሳተ ግንዛቤ በመነሳት የወያኔን ድርጊት በኮፒ ፔስት እንዳለሽ ገልብጠው በባሰ ደረጃ በተግባር እያሳዩ ናቸው። ሃይ ባይ ደግሞ የላቸውም። ሀገር ሲያረጅ ጃርት ያፈራል መባሉ እንግዲህ ለዚህ ነው። መቆየት ብዙ ያሳያል። አሁን አዲስ አበባ ላይ የተስተዋለ ያለው የዘረኝነት አዙሪት እግዚኦ የሚያሰኝ ነው። ነገር ስራችን ሁሉ ከድጡ ወደ ማጡና አልሸሹም ዞር አሉ እንዲሉ ነው። ከወለጋ አካባቢ እንዲህ ሰማሁ። አንዲት ገጠመኝ ናት፣ ግን ብዙ ሀገራዊ ነገር ትጠቁማለች። ቅርጽና ይዘቱን እየለዋወጠ የሚያምሰን ወያኔነት አንድ ቦታ ካልቆመ እጅግ አደገኛ መሆኑንም ታሳያለች። ልብ ብላችሁ እዩልኝ። አንዱ በኢትዮጵያ ንግድ ባንክ ይሰራል። ኢትዮጵያ ያደረኩበት ምክንያት በተለይ ከቅርብ ዓመታት ወዲህ ማንም ሥልጣን የሚዘረኛ ሁሉ እንደ ግል ሀብት ይዞ የሚያልባት ያንዱ ወገን የግል ሀብት እየሆነች መምጣቷን ለመጠቆም ነው። ሥልጣን የሚስል በግድ አንዱንና ጫፍ ላይ ያለውን ሰው ማለቴ እንዳልሆነ መግለጽ እፈልጋለሁ። አንድ ሰው የፈለገውን ያህል ጻድቅና መልአክ ቢሆን ከታች እስከ ላይ የተኮለኮሉ ትርሱን ካልተከተሉ ትርፉ ድካም ነው። ይህም ነው በአገራችን አሁን እየሆነ ያለው። አንድ እጅ አጨብጭቦ ዘፈንን አያደምቅም፣ አንድ እንጨት ነዶም ወጭት አያወጣም እንጂ ልጁ ጎበዝ ነበር። የከበቡት ግን ከገማው በርሜል የሚቀዱ በመሆናቸው አላላወሱትም። ደፈር ሲል ደግሞ አልቻለም። በዚህ የሰቀቀን አካሄድ ወዴት ሊያደርስን እንደሚችል መገመት ያስቸግራል። የበሰበሰና በዘረኝነት አባዜ የትግማማ ቤት ውስጥ አንድ ብልቃት ሽቶ ብዙም ዋጋ የለውም። ለማንኛውም እግዜር ይሁነን። ያን ሰው የአካባቢ ባለሥልጣናት ከሕግ አግባብ ውጭ ገንዘብ ለማውጣት ፊርማህን ዝች ላይ ፈርምልን ይሉታል። ተመልከቱ። አንዱ ጨቡዴ ሲሄድ ሌላው የባሰበት የለየለት መደዴ ጨቡዴ መተካቱ ነው። ሰውየው ሕገ ወጥ ሥራ አልሠራም ይላቸዋል። ያስቃዩትና ወደ ማዕከል ሄዶ ሪፖርት እንዲያደርግ ይነግሩታል። በጉሳው ምክንያት ክፉኛ እያበሻቀጡ ቀን አይጉደልብህ አንተዬ፣ የፈለጉትንም ገንዘብ በፈለጉት መንገድ አውጥተው እንደ ፈለጉ ያደርጉታል። ይገርማል። ልክ እንደ ወያኔዎቹ ሁሉ ለአምስትና ለአስር ይደራጁላችሁና ከባንክ የፈለጉትን መጠን ብድር ይጠይቃሉ። በሚያስቀምጧቸው አዲስ ፈረሶችም ብድሩ እንዲፈቀድ ያደርጋሉ። በዚህ መልክ የሀገሪቱ ገንዘብ በአዲሶቹ የጎሳ ገዢዎች ከላይ እስከ ታች እየተመዘበረ ነው። ነገሩ እኛ ስለምን ይቅርብን አይነት መሆኑ ነው። ነገር ካለቀ በኋላ በስተመጨረሻ መባንናቸው ነው። ግን የእነዚህ ደግሞ ከመጀመሪያዎቹም ባሰ። እነዚያ ቢያንስ ጥቂት ዓመታትን ታግሰው ቀስ በቀስ ተለማምደው ነው ወደ ምዝበራው የተዘፈቁት፣ ሰውን ወደ ማሰቃየት ወንጀሉም የተነከሩት። እነኚህ ግን የፋራነታቸው ብዛት ገና በሰባትና በስምንት ወር ውስጥ ሥልጣኑንም ገንዘቡንም ለመቆጣጠር ያደረጉትና እያደረጉት ያለው ነውረኛ አካሄድና የተቻኮለ የሚመስል ድርጊት ካሁኑ ዐይን ውስጥ ያስገባቸው ነው። የሰው ዐይን ደግሞ ድንጋይ ይሰብራልና አይዘልቁበትም። ሌባ ሲባል፣ ዘረኛ ሲባል፣ ጐጠኛ ሲባል፣ መሐይም ሲባል ሐፍረትና ይሉኝታ እንደሌለው አሁን ገና ይገባኝ ጀምሯል። በሽታ እንጂ ዘረኝነትና እርሱን ተመርኩዞ የሚደረግ ዝርፊያና ወንብድና በተጋቦት የሚተላለፍ አይመስለኝም ነበር። በሚገርም ሁኔታ የወያኔ ዘመን ድርጊቶች፣ በተለይ የገንዘብና የመሬት ዘረፋው በአሁኑ ተረኞችም እጅግ ተባብሶ ቀጥሏል። ለካንስ ወያኔዎች ወደው አልነበረምና እንደዚያ በገንዘብና በመሬት ፍቅር የታወሩት። ውይ ለካንም መጥፎ በሽታ ኖሯልና። ካድዋ መጠራራቱ ለጊዜው ጋብ ብሎ ከወለጋ መጠራራቱ ተተክቷል። የሚገርም የታሪክ ምጸት፣ አስደናቂ የሁኔታዎች መመሳሰል፣ አስደማሚ የደናቁርት መተካካት፣ የትቢታቸው መወራረስም እንዲሁ የሚገርም ነው። ከነሱ ሌላ ሌላው ሰው አይመስላቸውም። ትቢት ውድቀትን ትቀድማለችና ከነዚህ ራሳቸውን እንቁ ካደረጉ ወንድሞቻችን ብዙ የምንማረው ነገር አለ። ብልሆች ከውድቀታቸው ብቻ ሳይሆን ሲታዩ የቆሙ ከሚመስሉ እንደ እውነቱ ግን ቆሞ ከወደቁም ጭምር ይማራሉ። ልብ ያለው ልብ ይበል። ይህን እውነት ስናገር ደግሞ አንዳንዶች ማለትም ተው የኔ ንግር እየበላ ነው ባዮች ይቃወሙናል። ፍላጎታቸው ምን እንደሆነ የማይታወቅ ተቃዋሚዎችና የነሱ ልሳናት ይህን ሁሉ በሀገር ላይ እየደረሰ ያለ ግፍና በደል አውቀው እንዳላወቁ በመምሰል ሐቁን ሸፋፍነው የሚያደርጉት የመሞዳሞት ጥረት እጅግ ይገርማል፣ ያስተዛዝባልም። እነሱና የነሱ የሆነ ኃይል ወደ ሥልጣን ቢጠጋ ምን ሊከሰት እንደሚችል ገና ከሩቁ እያሸተትን ነው። ሀገሪቱ የምታመርተው ፖለቲከኛ በአብዛኛው ውሸታምና አስመሳይ ከመሆን ሊዘል አልቻለም። ይህስ እውነትም መረገም ነው። እነ ሐጎስ ያደረጉትን እነ በዳዳ ሲያደርጉት ነውር ካልሆነ ማንም ቢያደርገው ግድ የላቸውም ማለት ነው። ችግራቸው እንግዲያውስ ተራቸው ቶሎ አለመድረሱ ይሆን? ችግራቸው ሕዝቡን አቶ ኤክስ ከሚያሰቃየው አቶ ዋይ ቢያሰቃየው ይሻላል ከሚል እንጂ እውነተኛ የሕዝብ ብሶትና በደል ይሰማቸዋል ለማለት ያስቸግራል። ትላልቅ ስምና ዝና ያላቸው ድርጅቶችና ንቅናቄዎች ሳይቀሩ ይህን አገራዊ እውነታ እየተረዱ ከሕዝብ ብሶት ይልቅ ለባለውለታነት ስሜት ተሸንፈው አድርባይ መሆናቸው በግልጽ እየታየ ነው። በወያኔ ሰፈር የምትታይን እያንዳንዷን ሕጸጽ ሲያወጡና ሲያወግዙ የነበሩ ትልልቆች ዛሬ ተረኛውን ወገን ምን እየሠራ እንደሆነ እዚሁ አጠገቡ ሆነው እየታዘቡ ትንፍሽ አይሉ። ሌሎች ሲናገሩ እንኳን ሌባ በተናገረው እነሱን ይሰቀጣቸዋል። ለለውጡ ካላቸው ከፍተኛ አክብሮትና አመኔታ የተነሳ ጥሩ ነው። ወደዚህ አስተዛዛቢ ደረጃ የወረዱበት ምናልባት ትግል ሰልችቷቸው ሊሆን ይችላል። የዕድሜ መግፋት አስቸግሯቸው ሊሆን ይችላል። ተስፋ መቁረጥ ተጽዕኖ አድርጎባቸው ሊሆን ይችላል። ማን ያውቃል? የገንዘብ ጉርሻና የሥልጣን ተስፋ ጥላቸውን ጥለውባቸው ሊሆንም ይችላል። በትግል ርዝማኔ ተሰላጭተው ሊሆን ይችላል። የሕዝብ ተቀባይነት እየሳሳ መጥቶ ከሆነ በርሱም ተስፋ ቆርጠው ሊሆን ይችላል። ነገር ግን ተነሳንለት ያሉት እውነት በጠራራ ፀሐይ ሲደፈጠጥ በስማም እንደ ተባለበት ሰይጣን እንዲህ ጸጥ ረጭ ማለት አነሳሳቸውን እንድንጠራጠር ያደርገናል። ደግሞ አይፈረድብንም፣ ባንዲራስ ሁለት ምላስ ማየት የለብንምና እንጂ። ቆይማ ወደ ተነሳሁበት ልመለስ፣ በተሳሳተ መስመር ገብቼ ጠፋሁ መሰለኝ ይሉና ጸሐፊው ወደ ተነሱበት ርዕስ ይመለሳሉ። ያ ሰው ፍንፍኔ መጥቶ ለበላይ እንዲያመለክት በተነገረው መሠረት አዲስ አበባ መጥቶ በዘር ሐረጉ ምክንያት የደረሰበትን ሁሉ ለሪጅን ኃላፊው አንድ ባንድ ይነግረዋል። የተመለሰለት ግን እርሱም ብቻ ሳይሆን መላ አማራን የሚያስደነግጥ ነው። በድርብቡ ልንገራችሁ፣ ስማንት ነፍጠኛ፣ በእኛ አካባቢ ድሮ አንድ ሌባ አልነበረም። ልብስ ተሰጥቶ ባለቤት ባይሰበስብ ከዓመት በላይ ይቀመጣል። እናንተ ስትመጡ ግን ሌብነት መጣ። ውሸትህን አትቆልልብኝ፣ ምንም በደል አልደረሰብህም፣ ደውለው ነግረውኛል። ሥራውን ካልፈለግ መልቀቂያ አስገባ። ሁሉንም መናገር አልፈለገም። ይህንንም የተናገርኩት አማራው ማወቅ ስላለበት ነው። እውነትን ሸፋፍነን መሄድ ዋጋ ያስከፍላልና አማሮች ለከፋ ጉዳት እንዳይዳረጉ መጠንቀቅ አለባቸው። ለብቀላና ለክፋት ግን እጅ መስጠት የለባቸውም። ሁሉም የማታ ማታ የሥራውን ያገኛልና ቀን ስጠን ብለው እንደሚጃጃሉት ወገኖቻችን መሆን ለበለጠ ቅጣት ሆን ብሎ እንደ መዘጋጀት ነው። በየቦታው አማራ ችግር እየደረሰበት መሆኑ ግልጽ ነው። ከራሱ ወገኖች ሳይቀር በሚወረወርበት ጦር የሚጎዳው አማራ ብቻ ነው። የአማራ ማኅፀን እባብም زندوم جبم زستم يفتره عماراون ماسفجتو كتنتم ينبرنو ارقبنا عبابن يمي فترو عمارا مهاتن دانيا چو عصفاننا جنت سودين باندوهي بتكرا رابي مهاتنوش فتروال هدق موالو عماروش تتنققو كانيتو بتكربم باندش ديكي كاموس بزوغوداتي درسالنا مچرشاتشو يامارن ديهون كتلاتو شاتشو واتمد تتبقو أهون هاجرن دليل لو فلسطين ناچو لبساتشون دام رباتشو أجين تاتشون داتوزو تناغراتشون دات الدمتو تشوماتشون دات دمكو بغزة هاجراتشو بغزة واندومو تشاتشو بغزة لجو تشاتشو عاف عاف الزادنجز توزرو باتشو هالنا أبك اتيو اسكيشر مرزو اسكيراكس يدق جمتو بزي اسكالف باتن ناسكي مكن كاكفاترك عاتشو አባቶችና እናቶችን በርታችሁ ጸልዩ ወጣቶች ታጥቃችሁና ነቅታችሁ ራሳችሁንና አካባቢያችሁን ጠብቁ በእናንተ ላይ ያልተነሳ ጠላት የለም ሳትለያዩ በህብረት ያግራችሁን ትንሳኤ ለማብሰር ከሚመጣ ጤናማ ኃይል ጋር ታግላችሁ ህልውናችሁን አስጠብቁ የከዳቻችሁ ሀገር ነገ ፊቷን ወደ እናንተ ስታዞር ሁሉም ነገር ይስተካከላልና በዚሁ ባሁኑ የጨረባ ተስካር የሚመስል የብዶች ድራማ አትደነቁ ሁሉም ማለፉ በጀንጂ ቀድሞ መነገሩ አጽናናን እንጂ አንዳንድ ነገሮች በርግጥም ህሊናን ከማቁሰል ባለፈ ብዙ ጉዳት ባስከተል በቻሉ ነበር ከላይ ነው ትዛዙ ሲሉ ጽፋቸውን ያጠናቅቃሉ ህዝቡን የሸወደውና ዋናው የለውጡ አደናቃፊ ራሱ ኢህአዴግ ነው ለማለት ድፍረት ያጣው የሰሞኑ ኢህአዴግ ጉባኤ መግለጫ። የኢህአዴግ መግለጫ ፍጹም የተሳሳተ ነው። በርግጥ አዲስ ነገር አልጠበቅኩም ነበር። ነገር ግን ኢህአዴግ ጥሩ መግለጫ አወጣ የሚል እዚህም እዛም ተጽፎ ሳይ ምን ይዞ መጥቶ ነው በሚል አነበብኩት። ብዙዎቹ ያሞካሹት ብሔር ብሔረሰብ የሚል ነገር አልያዘም በሚል ነው። ነገር ግን ብዙ የተንሻፈፈ ነገር ይዞ ወጥቷል። አንደኛ፣ ለውጡን ለመቀልበስ የሚሰሩ አደናቃፊ ኃይሎች አሉ፣ እነሱን መታገል ያስፈልጋል አይነት ነገር ይላል። ለውጡን ለመቀልበስ የሚሰሩት የራሱ የኢህአዴግ አባላት መሆናቸውን ማስቀመጥ ነበረበት። ህዝቡ ነው እየተከላከለ ያለው። ወደ ጨለማው ዘመንና አፋኝ ፋሽስታዊ ስርዓት ላለመመለስ ከፍተኛ ትግል እያደረገ ነው። በአንጻሩ የህዝቡን ነጻነት ለመግፈፍ በገንዘብ በቁሳቁስና በሞራል እየደገፉ በየአካባቢው ግጭት በማስነሳት የተጠመዱት የራሱ የኢህአዴግ አባላት ናቸው። ህወሓት በዋነኛነት በፋይናንስና በመሳሪያ አቅርቦት ቢሳተፍም ከኦዴፓም ከአዴፓም ከደህደንም ውስጥ አመራሮች ከታች ከወረዳ ጀምሮ እስከ ሚኒስትር ድረስ ወደ ነበረበት ለመመለስ ሌት ተቀን የሚሰሩ አሉ። በደፈናው የለውጥ እንቅፋቶች የሚል ነገር ተቀባይነት የለውም። ህዝቡ አሁንም ለውጡ አልበቃም አልደረሰንም እያለ እያማረረ ነው እንጂ ያለው የለውጥ እንቅፋት ህዝቡ ውስጥ የለም፣ ኢህአዴግ ውስጥ ነው ያለው። ሁለተኛ፣ የተለያዩ የኢኮኖሚያዊ ለውጦች ተወስደዋል፣ ቢሆንም ግን በቂ አይደለም ይላል። አንድም የኢኮኖሚ እርምጃ በሀገሪቱ ላይ አልተወሰደም። አንዲትም አዲስ የፖሊሲና መዋቅራዊ ለውጥ አልተደረገም። ለመደረግ ሐሳብም ያለ አይመስልም። የሀገሪቱ ኢኮኖሚ የሚመራው ፍራግመንትድ በሆነ መንገድ መንግሥት የራሱ የማክሮ ኢኮኖሚ አማካሪ ቡድን እንኳ የሌለው እንደ ብሔራዊ ባንክና ገንዘብ ሚኒስቴር አይነት የመንግሥት መሥሪያ ቤቶች ናቸው የሀገሪቱን ኢኮኖሚያዊ አቅጣጫ በገደምዳሜ የሚመሩት። እነዚህ የመንግሥት መሥሪያ ቤቶች ኢኮኖሚውን እንዲመሩ ሲደረግ በራሳቸው ኮንፍሊክት ኦፍ ኢንትረስት ስለሚኖራቸው አግባብነት ያለው የኢኮኖሚ ፖሊሲና ስትራቴጂ ያወጣሉ ተብሎ አይታሰብም። ብሔራዊ ባንክ በየትኛውም ሀገር የኢኮኖሚ ፖሊሲ ለመንግሥት እየቀረጸ የሚሰጥ ድርጅት አይደለም። ይህ ባንክ የተፈጠረው መንግሥት በሚወስዳቸው ኢኮኖሚያዊ እርምጃዎች ተንተርሶ ኢንፍሌሽን ለመቀነስ፣ የሀገሪቱን የፋይናንስ እንቅስቃሴ ሬጉሌት እንዲያደርግ፣ ኢንትረስት ሬት ለመወሰን ወይንም በአጠቃላይ ሞኒተሪ ፖሊሲ የምንለውን አቅጣጫ እንዲያስይዝ ነው እንጂ የሀገሪቱንም የኢኮኖሚ የንግድና መሰል ፖሊሲ እንዲያወጣና እንዲያስፈጸም አልነበረም። ከዛም በላይ እኒህ መሥሪያ ቤቶች የሚመሩት በፖለቲከኞች መሆኑ፣ ፖለቲከኞች ደግሞ ለመንግሥትና ለሕዝብ ሳይሆን ለፓርቲያቸው የሚያደሉ መሆኑ የሚያወጡት ፖሊሲና ስትራቴጂ ፓርቲያቸውንና ዘመድ አዝማድና ባለሀብቶችን ለመጥቀም ይሆናል ማለት ነው። ሦስተኛ፣ ሶሻል ሚዲያ አዎንታዊ አስተዋጽኦ እንዳለ ሆኖ አሉታዊ ጎኑ እየሰፋ መምጣቱ ይላል። ይህ ፈጽሞ ነገር ለማላከክና ድክመትን ወደ ሌላ ለማዞር ይዞት የመጣው ነው። ሶሻል ሚዲያ እንዲያውም በአሁኑ ሰዓት ከ90% በላይ የመንግሥት ደጋፊ ሆኗል። ችግር እንኳ ሲፈጠር አይቶ እንዳላየ እያለፈ ይገኛል። እንዲያውም በየአካባቢው የሚፈጠሩ ችግሮችን ወይንም ከመፈጠራቸው በፊት ነገሩን ወደፊት በማምጣት መንግሥት አስቀድሞ መረጃ እንዲደርሰው እያደረገ ይገኛል። በእርግጥ ሶሻል ሚዲያው በተቃራኒው መንግሥት ነው እየከሰሰ ያለው። ምክንያቱም የራሱ መንግሥት ሰዎች መሳሪያ ታጥቀው ሕዝብ ያፈናቅላሉ፣ ይገላሉ፣ ንብረት ያወድማሉ። ይህን መንግሥት ዝም ብሎ እያየ ነው፣ ሕግ አላስከበረም በማለት እየጮኸ ነው። ሶሻል ሚዲያ ከህብረተሰቡ ጎን ቆሞ የኢህአዴግ ወሮበሎችን እየታገለ ነው ያለው። አራተኛ፣ ለውጡ አሁንም ህዝባዊ መሰረት ይዞና በኢህአዴግ እየተመራ ያለ ቢሆንም ህዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችም በተቀናጀ መንገድ እየተመሩ ተግዳሮት ሆነውበታል ብሏል ስራ አስፈጻሚው። ይህ ከእውነት የራቀ ነው። አንደኛ፣ ጸረ ለውጥ ራሱ ኢህአዴግ ነው። ሁለተኛ፣ ለውጥ ሲባል ታች ድረስ መውረድ አለበት። ለምሳሌ በአማራ ክልል በቀን ቢያንስ 4-5 ሰልፎች አሉ። የአቶ ገዱ ቢሮ በየቀኑ ከወረዳዎች በአውቶቡሶች ተጭነው ይሄደው ተሰልፈው የሚውሉ አሉ። ጥያቄያቸው ምንድን ነው? አመራር ይቀየርልን፣ የለውጥ ተጠቃሚ አይደለንም፣ መድባቹ የላካችሁት አመራር ከዚህ በፊት ህዝቡ ገምግሞ ያባረረው ነው አይነት ናቸው። ይህ ማለት ፓርቲዎች በየክልላቸው የኔ ብለው ለውጡን አልያዙትም ማለት ነው። በመገናኛ ብዙሃን ህዝቡ የሚሰማውና በቀን ተቀን ህይወቱ የሚያየው ነገር ሊገናኝለት አልቻለም። ለውጡ ከታች ወደ ላይ መሆን የነበረበት ቢሆንም ከላይ ብቻ በመሆኑ ታች ሳይወርድ ተንጠልጥሎ ቀርቷል። በመሆኑ ኢህአዴግ የራሱን ድርጅቶች ነው ተጠያቂ ማድረግ ያለበት። በዚህ ማንም ተጠያቂ አይሆንም። ሁሉም ተቃዋሚ የነበረውም ደጋፊ የነበረውም የሚጠራጠረውም በሙሉ ለውጡ እንዲሰፋና ህብረተሰቡ ጋር እንዲደርስ ነው እየጠየቀ ያለው። እኔ የሚመስለኝ ኢህአዴግ ሲሰበሰብ አብዛኛው ጊዜ የሚጨርሰው አንተ እንዲህ ብለህ አንተ ይሄን አድርገህ በማለት እዛው እርስ በርሱ መወነጃጀል እንጂ ከመጀመሪያው ቀን ጀምሮ ምን አይነት ፖለቲካዊና ኢኮኖሚያዊ አቅጣጫ ለሀገሪቱ ይበጃል ብሎ አይከራከርም። ከዛም በላይ የሚወያዩበት ነገር በባለሙያ አስጠንተው ነው ወይስ ዝም ብለው የመሰላቸውን ነው የሚያወሩት? 99% በሀገሪቱ የሚፈጠሩ ችግሮችና ቀውሶች በራሱ በኢህአዴግ አባል ፓርቲዎችና ግለሰቦች የሚደረግ መሆኑንም አምኖ መቀበል አለበት ሲሉ ጻፊው ግምገማቸውን ያጠቃልላሉ።
አድማጮቻችን ከዚህ ቀጥለን ሳምንቱን ዋና ዋና ዜናዎችን አስተምጣለን። በኢትዮጵያ የከተራይ ጥምቀትና የቃለ ዘገላ በዓላት በሰላም ተከብሮ መጠናቀቁ ተገለጸ። በአገራችን በርካታ ሕዝብ ወደ አደባባይ በመውጣት ከሚያከብራቸው ሃይማኖታዊ በዓላት መካከል የከተራና የጥምቀት በዓላት ይገኙበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ጥምቀት ታቦታተ ህጉን ወደ ባህረ ጥምቀት ይዛ በመጓዝ ታከብራለች። የዚህ ዋና ምክንያት አምላካችን ኢየሱስ ክርስቶስ በዮሐንስ እጅ ተጠመቀ በገሊላ ወደ ዮርዳኖስ ሲሄድበትን በማሰብ ነው። እጅግ በርካታ ቁጥር ያላቸው ሃይማኖት ተከታዮች፣ የውጭ አገር ዲፕሎማቶችና ከተለያዩ ዓለማት የመጡ አገር ጎብኚዎች በተደሙበት በአዲስ አበባ በልዩ ልዩ ስፍራዎች በተለይም በጃን ሜዳ የተከበሩት የከተራና የጥምቀት በዓላት እጅግ ደማቅ እንደነበር ዘጋቢያችን ከሀገር ከላከለ ዜና ላይ ለመረዳት ተችሏል። ባሉ በሰላም ሊጠናቀቅ ህብረሰቡ የተለመደ ትብብሩ ማድረጉም ተገልጿል። የከተማው ፖሊስ ኮሚሽን ተብየውም በበኩሉ በሰጠው መግለጫ ላይ የአዲስ አበባ ወጣቶች ባሉ በሰላም ሊጠናቀቅ ያደረጉት ትብብር ከፍተኛ ምስጋና አቅርቧል። በአደን የደፓብ ማንነታቸው ተለይተው ጥቃት የደረሰባቸው ወጣት ዩኒቨርሲቲ ተማሪዎች ተገቢውን ክብካቤ ለማድረግ ፈቃደኛ ለመሆኑ ተገለጸ። ከልዩ ልዩ የኢትዮጵያ ክፍሎች የተፈናቀሉ ከፍተኛ ትምህርት ተቋም ተማሪዎች በባህርዳር ከተማ ተጠግተው በህዝብ ድጋፍ እንደሚኖሩ ቀደም ሲል መገለጹ ይታወሳል። በግጭቱ በሰፈነው ውጥረት ተከስተስተኩ በተለያዩ የኢትዮጵያ ክፍሎች ሰፊ ዘር ተኮር ቅስቀሳ እየተደረገ መሆኑ በሰፊ ቢዘገብም አዲሱ ኢህአዴግ ጠቅላይ ሚኒስትር በተለይም በደቡብ ኢትዮጵያ ክፍል ባሉት ዩኒቨርሲቲዎች ሰላምን ማስጠበቅ ባለመቻሉ ህግ አልበኝነት በሰፊው መንገሱ እየተነገረ ነው። በዛመት ብቻ ሁለት የዩኒቨርሲቲ ማስተማሪያ ተቋሞች እንዲያው ስራቸው እንዲያቆሙ ተደርገዋል። የጥላቻ ፖለቲካ የሚቀሰቀስባቸው ዋንኛነት ወያናዊ ክልል አገላለጽ ኦሮሚያ ውስጥ ሲሆን ከቡሌ ሆራ ዩኒቨርሲቲ ብዙ አማሮች መጤ በመባል ከሚደርስባቸው ጥቃት ለመሸሽ ወደ ባህር ዳር ጉዞ አድርገው ጊዜያዊ መጠለያ ውስጥ ይገኛሉ። ሰሞኑ ተማሪዎቹ አቤታችን ይስማ መፍቴ ይሰጠን የሚጠያቂው አንሳታቸው ያከባቢ ባለስልጣናት ኃይል ተጠቅመው ወጣቶቹ ለማባረር ቅድ እንዳላቸው በፈተናግረዋል። በነበሩበት ዩኒቨርሲቲ በአካባቢው ተላጆች ጋር ከካዴ ባለስልጣናት ጋር ጭምር ማነታቸው መስረት ያደረገው ከባና ጥቃት ሲፈጸምባቸው የነበሩ ተማሪዎች ወደ ባህር ዳር መጥተው ወደ ሎች ዩኒቨርሲቲ ተመድበን ትምህርታችንን አጠናቀቅ የሚላቢው ታያቀረቡ ባሉበት ወቅት የከተማው የባያድና ካዶች ወጣቶቹ ላይ ዛቻና ማስፈራሪያ መስጠታቸው ህዝቡን አስቆጥቶታል። ተስተካክሎ በባህር ዳር ተቃውሞ አይሎ ሰምቷል። በከተማው መረጋጋት እንዳልነበረ ምንጮቻችን ገልጸዋል። የዶክተር አብይ ፌደራላዊ መንግስት በየው በዩኒቨርሲቲዎች ያሉት ነክል ካዴባስታናት ለተማሪዎች ተገቢ ጥበቃና ከለላ እንዲያደርጉ ትዛዝ በመስጠት ወይንም የጸጥታ አስከባሪ በመላኩ ኔታውን ለመቆጣጠር ባለመፈለጉ ያመረው ጣት ተማሪዎች የዘር ተኮር ጥቃት ሰለባ ሆነዋል። ያድን ካጥቂ ወገን የዘር ፖለቲካ ጋር አባሪ ሆኖ መግጣቶቹ መዋከቡን አስመልክቶ የተለያዩ ውዘቶች በድርጅቱ ላይ እየተላለፉ ነው። የወጣቶችን ችግር አስመልክቶ አሁን አብን ያማራ ብሔራዊ ንቅናቄ አቋም መግለጫ ማውጥቷል። አብን በመግለጫው ላይ በያድን ተማሪዎቹ ያቀረቡትን ሰላም የፍትህ ጥያቄ ከመለከታቸው ፌደራል መንግስት የስራ ኃላፊዎች ጋር በመነጋገር አስቸኳይ ልባት እንዲሰጠው በተጽባጽመት ያሳስባል። ኃላፊነቱን በአግባቡ እንዲወጣ ጫና በማሳደር ረገድ ከተማሪዎችና ከቤተሰቦቻቸው ጋር እንደሚሰለፍ ከነሱም እንደሚቆም ይፋርጓል። በሌላ በኩል ደግሞ በአደም ከኤርትራ የመጡትን ስደተኞች መጠለያ ሰጥቶ ሲያስተናግድ አማራው ላይ ዘመቻ ማካሄዱ ህዝቡን እጅጉን አስቆጥቶታል። ከአማራ ብሔራዊ ንቅናቄ አብን ባለፈው ማክሰኞ ዕለት ካለም አቀፍ የዲፕሎማቲክ አባላትና ኤምባሲ ተወካዮች ጋር በአገሪቱ ተጨባጭ ወቅታዊ ሁኔታና ስለ ፓርቲው የትግል ጉዞ አቅጣጫዎች ውይይት ማድረጉ ተገለጸ። ውይይቱም የተሳካነበት ፓርቲው ገልጾ የአማራ ብሔራዊ ንቅናቄ የፖለቲካ ፓርቲ በመሆን በዋናነት ለአማራ ህዝብ በየደረጃው የሚወከልበትን ከክልሉ ውጭ ባሉ የኢትዮጵያ ክፍሎች በራሱ ቋንቋ የሚዳኝበትን ቋንቋና ባህሉ የሚጠበቅበት ነጻነት የሚያገኝበትን በመረጠ የሥራ መስክም ተሰማርቶ ሀብትና ንብረት የማፍራሰባይና ዲሞክራሲያዊ መብቶች የማረጋገጥ ተግባራትን የሚከናወንበት ሁኔታ ለመፍጠር እንደሚታገል ማስረዳታቸውን ለመረዳት ተችሏል። አማራው ከቀረው የኢትዮጵያ ህዝብ ጋር በመሆን በገነባት ሀገር ተነጥሎ ባይታውን እንዲሆን እንዲገደል እንዲፈናቀል ሁሉንታይሁልነው አደጋ ላይ እንዲወድቅ መደረጉን ማብራሪያ ሰጥተውበታል። የልናውና አደጋ ከፍተኛ ቦታ ይዞ እንደቆየና ዛሬም በሽግሩ አደጋ ያልተወገደና በተለይም ከፋፋይና በታኝ የሆነ የወያኔ ህገ መንግስት መሻር ወሳኝ እንደሆነ ትንታኔ ሰጥተውበታል። ከዚህ ጋር ተያይዞ በአማራው ነገድ ላይ የዘር ማጥፋትና የዘር ማጽዳት ወንጀል የፈጸሙ ግለሰቦችን እና ቡድኖችን ለፍት ማቅረብ አንዱ ተቀዳሚ ተግባር መሆኑን አስምረውበታል። አማራው በአማራዊ ማንነትና በአማራን መደራጀት የመዳኛው ብቸኛ መንገድ መሆኑና የአማራን ህልውና ጥቅም ማስከበር አላማ ያደረገ ለአማራ ህዝብ ድምጽ አለኝታና መከታ የሆነ ድርጅት መፍጠሩን ማብስረዋል። በሂደትም አማራዊ ሐሳብና የተግባር አንድነት መገለጫና በአላማ ማስፈጸም የመሳሪያ ሆነውን ድርጅቱን በእጁ ካስገባ በኋላ ራሱን ተከላክሎ ዘሩን ከጥፋት ሲታገድ ሁለንታዊ አቅሙን አጠናክሮ አላማውን ከሚጋሩት ኃይሎች ጋር በመተባበር ለአንድ አገር ለአንድ ህዝብ በኢትዮጵያ ፍትሐዊ ዲሞክራሲያዊ እኩልነት ለማስፈን ይሰራል በማለት ሰፊ ማብራሪያ መስጠታቸውን ለመረዳት ተችሏል። ወያኔ ለታላቋ ትግራይ ግንባታ እንዲያግዘው የቀየሰው የአባይ ግድብ ፕሮጀክት ስጋት እየፈጠረ ነው ተባለ። ባለፉት 7 ዓመታት ከተለያዩ የውጭ ሀገር ኤክስፐርቶች ጋር በመዋል ግንባታ ሲያካሄድ ቢቆይም በገንዘብ እጥረት ምክንያትና በፕሮጀክቱ ቅየሳ ለመግባባት የተነሳ ግንባታው የተኮናተሩት እየወጡ መሄዳቸው መገለጹ ይታወሳል። ከዚህ ጋር ተያይዞ ግንባታው መካሄድ ከጀመረበት ወቅት አንስቶ ግብጽ በውጭ ኤክስፐርቶች ላይ ያደረገችው ዘመቻ ከፍተኛ ተጽዕኖም እንዳሳደረ የሚናገሩ ብዙዎች ናቸው። የቻይና መንግስትም ከፍተኛ ብድር ስትፈቅድ ብትቆይም ባለሙያ ዜጎቿ በስራ ላይ እንዲሰማሩ ስትወተውት ቆይታለች። ግንባታው ከተቀደበት ጊዜ ገደብ በላይ የአራት ዓመት ጊዜ ማስቀጠሉ የግንባታውን ጥራት ይጠቁማሉ ያሉ ወገኖች የተገነባውን በማፍረስ ሙከራ የሚካሄድ ፕሮጀክት መሆኑን አልደበቁም። በጥራት ለመምራት ያለም አቀፍ ባለሙያ በጨረታ ያልተረከበው በመሆኑ ወያኔ የሙስና ቀልበት ውስጥ ገብቶ የፕሮጀክት ማካሄጃ ብድሮችን ከህዝብ የተሰበሰበው መዋጮ ባክኖ በተለይም የስራ ኮንትራቶች የቤተሰብ መጠቃቀሚያ ተደርጎ እንደተያዘ የተለያዩ መረጃዎች እየወጡ ነው። በቅርቡ ከሜቲክ ጋር የተያዙ የጨረታ ውሎች መስፈርቶች ፍተሻ የሚያሳይ ይህንን ብልሹነት ነው። በሰባት ዓመታት ግንባታ ሂደቱ 98 ቢሊዮን የኢትዮጵያ ብር የፈሰሰበት ፕሮጀክት ገና ከጅምሩ ሲነደፍ 70 ቢሊዮን ብር ግንባታውን ያጠናቀቀዋል የሚል ተመን ተሰጥቶበት ነበር። በአሁኑ ወቅት አዲሱ የሀደግ አገዛዝ እንዳቀረበው ሪፖርት ከሆነ በተጨማሪ ግንባታ ወጪ 78 ቢሊዮን ብር እንደሚያስፈልስ ግምቱን ሰጥቷል። የግንባታ የተወሰኑ ክፍሎች 65% ተጠናቋል ይገታል ቢነገርም በዚህ መካከል ይህ ሀገር ሀብት እንዲባክን ተደረገ በፕሮጀክት ጥራቱ የት ላይ ነው ያለውን የሚለውን ጥያቄ አስነስቷል። ለዚህ መሰል አገዛዙ የህዝቡን ስጋት ለመቅረፍ ሲል የውይይት መድረክ ከፍቶ ስራው ዓለም አቀፍ ውቅና ያላቸው ያዙ ስለሆነ ህዝቡ የኔነት ስሜቱን ሰንቆ ተሳትፎ እንዲያጠናክር ጥሪ አቅርቧል። ግንባታው በመጪው 4 ዓመት ይጠናቀቃል ባለው መግለጫው ላይ ህዝቡ መዋጮው እንዲቀጥል ሙሉ ትብብርንም እንዲያደርግ አሳስቧል። ኢትዮጵያና ጅቡቲ የሚያገናኘው መንገድ ቢከፈትም የጸጥታ መደፍረስ ስጋቱ እንዳለ ነው ተባለ። በአፋርና በኢሳ መካከል በተነሳው ግጭት ምክንያት ሲዘጋ ሲከፈት የቆየው መንገድ ከሰሞኑ ግጭቱ ተባብሶ በመቀጠሉ መዘጋቱ ተገልጿል። በተለይም ባንድ ያፋር ተወላጅ ላይ በደረሰ ግድያ ምክንያት ያፋር ወጣቶች ተቃውሞ መንገዱ እንዲዘጋ ለማድረግ ችለዋል። በተለያዩ ምክንያቶች ሲያገረሽ የቆየው ያፋርና የኢሳ ተወላጆች ግጭት ከቅርብ ጊዜ ወዲህ የተለየ መልክ ይዟል ያሉ ወገኖች መነሻው የማንነት ጥያቄ እንደሆነና መንደሮች በአዲስ በማካለል የተከሰተ ችግር እንደሆነም ገልጸዋል። የኢሳ ብሔረሰቦች ሚኖሩባቸው የተባሉ 3 መንደሮች ወደ አፋር እንዲካለሉ በመደረጋቸው የኢሳ ተወላጆች አመጽ ምጃ ቅስቀሳ እያስፋፉ ለመሆናቸው ከአካባቢው የተገኘው መረጃ ገልጿል። ኢሳዎች መንደራችን ተቀምተናል በሚል ቅስቀሳ ወደ ሶማሌ መከላከያ ይኖሩብናል የሚል ጥያቄ ማስነስተዋል። በሰላምና በጥሩ ጉርብትና የግጦሽ ስፍራዎችን በመጋራት ይኖሩ የነበሩትን 2 ብሔረሰቦች የኢህአዴግ አገዛዝ በከፋፈለ ግዛ መመሪያው መንደሮችን ያካለለ በፈጠረው ችግር ምክንያት በአካባቢው እርስ በርስ ግድያዎች ተባብሷል። ይህንኑ ግጭት ለማብረድ ታስቦ የመከላከያ ሰራዊትም ተብየው በየስፍራው መላኩም አገዛዙ ገልጿል። አሁንም በውጥረቱ ባለመርገቡ በአፋር ክልል ልዩ ኃይልና በታጠቁ በኢሳ ሚሊሻዎች መካከል የተኩስ ልውውጥ እንዳለም ተገልጿል። ለግጭቱ መንስኤ የሆኑትን መንደሮችን ያካለለው ተግባር በችኩላ የተከናወነ በመሆኑ እንደገና ይታያል ሲል አገዛዙ ሰሞኑን መግለጫ ሰጥቷል። የኢትዮጵያ አየር መንገድ አውሮፕላን ኢንዶኔዥያ ውስጥ ተገዶ አረፈ። ባለፈው ሰኞ ከአዲስ አበባ ወደ ሲንጋፖር ሲበር የነበረው የኢትዮጵያ አየር መንገድ ቦይንግ 777 ተቃጫኝ አውሮፕላን የኢንዶኔዥያን አየር ክልል ያለበራ ፈቃድ በመግባቱ በኢንዶኔዥያ አየር ኃይል ተገዶ እንዳርፍ ተደርጓል። የኢንዶኔዥያ አየር ኃይል ባወጣው መግለጫ አውሮፕላኑ ያለበራ ፈቃድ ወደ ኢንዶኔዥያ አየር ክልል በመግባቱ በ2F16 ተዋጊ ጀቶች ታጅቦ ባታም በተባለ ደሴ በሚገኝ ኤርፖርት እንዳርፍ መደረጉን ተገልጿል። የኢትዮጵያ አየር መንገድ በኩሉ በረራውን ያደረገው ዓለም አቀፍ የሲቪል አቪዬሽን ሕግ ተከትሎ እንደሆነም አስታውቋል። አውሮፕላኑ የሌላ አውሮፕላን ሞተር ባስቸኳይ ለማድረስ ወደ ሲንጋፖር ሲበር እንደነበር ገልጾ በዓለም አቀፉ ሲቪል አቪዬሽን ድርጅት የቺካጎ ስምምነት መሰረት በወዳጅ አገሮች አየር ክልል ሳያስፈቅድ መብረር ይቻላል በሚለው ሕገ መንግስት ሕግ መሰረት የአየር ክልሉን ባለማስፈቀዱ እንደሆነ የአየር መንገዱ አስታውቋል። የኢትዮጵያ አየር መንገድ ስለበረራው ዝርዝር መረጃ ለኢንዶኔዥያ ባለስልጣናት ማብራሪያ መስጠቱንም ገልጿል። የበረራ ፈቃድ ከባለስልጣኑ እንደተገኘ በረራውን እንደሚቀጥልም አስታውቋል። ለጉዳዩ ቅርበት ያላቸው ምንጮች እንደሚሉት ከሆነ የቦይንግ 777 ተቀጫኝ አውሮፕላን ከሆንግ ኮንግ በመደበኛ የካርጎ በረራ ጭነት ለማምጣት ይጓዝ የነበረ ቢሆንም እግረ መንገዱም ለጥገና ወደ ሲንጋፖር መላክ የነበረበትን አውሮፕላን ሞተር ይዞ እንዲሄድ ተደርጓል ይላል የኢትዮጵያ አየር መንገድ መግለጫ። አንዳንድ ምንጮች እንደሚሉት የኢትዮጵያ አየር መንገድ የተምታታና ግልጽነት የጎደለው መግለጫ ሰጥቷል ሲሉም ትችታቸውን ሰንዝረዋል። አየር መንገዱ መግለጫውን በመቀጠል የኢትዮጵያ አየር መንገድ 777 አውሮፕላን በሲንጋፖር ለማረፍ የሚያስፈልገውን ፈቃድ ያገኘ ቢሆንም ወደ ሲንጋፖር ለመድረስ የኢንዶኔዥያ አየር ክልል ማቋረጥ ነበር በረበካለ በኋላ ለዚህም የሚያስፈልገውን የበረራ ፈቃድ ሳያገኝ ወደ አየር ክልላቸው መግባቱ ያስቆጣቸው የኢንዶኔዥያ ባለስልጣናት አውሮፕላኑ ተገዶ እንዳያርፍ ትዕዛዝ ማስተላለፋቸውንም ገልጿል። በመጨረሻም አልሻባብ በሶማሌ ጸጥታ ማስከበር ተግባር ላይ በተመደበው የወያኔ ሰራዊት ላይ አደጋ ማድረሱን ገለጸ። የኢትዮጵያ መንግስትም አደጋው መድረሱን አምኖ ስለደረሰው ጉዳት ግን የገለጸው ጉዳይ የለም። ሰሞኑን አልሻባብ በኬንያ ናይሮቢ አንድ ትልቅ የቱሪስቶች ማስተናገጃና መገበያያ ማዕከል ላይ በአጥፍቶ ጠፊ ታጅቦ ግድያዎችን መፈጸሙ ከተገለጸ ከጥቂት ገና በኋላ በሶማሌ ውስጥ ያሉት የወያኔ ወታደሮች ላይም ጥቃት ማድረሱ አልሻባብ የሽብርተኝነት እርምጃውን አጠናክሮ መገኘቱን ያሳያሉ ያሉ ወገኖች ለአልሻባብ መጠናከር ከየመን ወደ ሶማሌ የተሻገሩ የአልቃይዳ ተዋጊዎችን መቀላቀል የፈጠረ ሁኔታ ነው ብለዋል። ይበንዲ እንዳለ አሜሪካ መንግስት አየር ጥቃት በትናንትናው ዕለት አካሄዶ 52 አልሻባብ ሽብርተኞችን ገደል ያለው ብሏል። በሌላ በኩል ደግሞ በሶማሌ ተቀመጠው አገዛዝ ከህዝቡ በስተጀርባ ከባዕድ አገሮች ጋር ስምምነት ላይ እየደረሰ ነውና መወገድ ይኖርበታል የሚል ጥያቄ ሲደመጥ መቆየቱም ይታወሳል። ይህም በተለይ በፓርላማ ውስጥ መቀመጫ ያላቸው የሽግግሩ መንግስት አባላት ኃላፊነታቸው የለቀቁ በተቃዋሚነት መሰለፍ በመምረጣቸው ለአልሻባብ የፖለቲካ ድል እየሆነ መጥቷል ብለዋል። ባለፉት ጥቂት ሳምንቶች ብቻ በመቃዲሾ አልሻባብ የተለያዩ ጥቃቶችን ፈጽሟል። በትናንትናው ዕለት አልሻባብ በወያኔ ሰራዊት ላይ ጥቃት ካደረሰ በኋላ የአፍሪካ ህብረት ሰላም አስከባሪ ኃይል ጦሩን አስተማርቶ ከፍተኛ ዳሰሳ ማካሄዱንም ለመረዳት ተችሏል። አርማጮቻችን የሳምንቱ ዋና ዋና ዜናዎች በዚሁ ይጠናቀቃሉ።
የአማራ ህዝብ፣ የተከበራችሁ የኢትዮጵያ ህዝቦች፣ የተከበራችሁ የንቅናቄያችን አባላትና ደጋፊዎች፣ የተከበራችሁ በአገር ቤትም ሆነ በውጭ የምትገኙ ልዩ ልዩ የአማራ ድርጅቶችና ማህበራት፣ ክቡራንና ክቡራት፣ ከሁሉ አስቀድመን እንኳን ለገናና ለጥምቀት በዓላት በሰላም አደረሰን አደረሳችሁ ማለት እንፈልጋለን። በመቀጠል ከሰሞኑ በመከላከያ ሰራዊት በተገደሉ ወገኖቻችን ሞት የተሰማንን ልባዊ ሐዘን እንገልጻለን። እንደሚታወቀው አማራውን በጨቋኝነት ፈርጆ ሌሎች ብሔረሰቦች በጠላትነት እንዲነሱበት በማድረግ ዘላለማዊ ረፍት የመንሳት ሱላዊ የተነከዋ መመሪያ ባለፉት 27 ዓመታት መንግስታዊ ፖሊሲ ሆኖ ተቋማዊ ቅርጽ ይዞ ሲተገበር ቆይቷል። ተነከዋት በዋናነት በአማራ ተጋድሎና በመላው የኢትዮጵያ ህዝብ እንዲተኝነት ከአዲስ አበባ ተባሮ መቀሌ የመሸገ ቢሆንም በአማራ ጠልነት የተገነቡ ተቋማት ግን ዛሬም ድረስ ከዚህ ትርክትና ሱላዊ አስተምሮ ተላቀዋል ማለት አይቻልም። በዚህ የተነሳም ሁሉንም የኢትዮጵያ ዜጎች በኩል አይን በማየት በፍትሃዊነት ማስተናገድ የሚገባቸው የመንግስት ተቋማት ጭምር ዛሬም ድረስ ለአማራ ሲሆን አማራ ጠልነት መመሪያቸውን ባለመቀየራቸው ህዝባችንን በየጊዜው እየተነኮሱና አጀንዳ እያቀበሉ ሰላምና መረጋጋቱን በመንሳት ላይ ይገኛሉ። ከትንኮሳ አለፍ ሲልም ከሰሞኑ በመዕራብ አማራ ደንዳውሃና ፎቂት አካባቢዎች እንደተፈጸመው ሰላማዊ ወገኖቻችን በመደበኛ ጦርነት ጥቅም ላይ የሚውሉ ትጥቆችና መሳሪያዎችን ጭምር በመጠቀም ጭፍጨፋ ተፈጽሟል። በዚህም ከ10 በላይ አማራዎች ሕይወታቸውን ሲያጡ ከ25 በላይ ወገኖቻችን ደግሞ ቆስለው በሕክምና ላይ ይገኛሉ። በመሰረታዊነት መከላከያ ሰራዊት የሀገርን ዳር ድንበር መጠበቅን ዋነኛ ተልእኮ ያደረገና እንደ ስሙም የሀገር መከላከያ ሰራዊት መሆን ይጠበቅበት ነበር። መከላከያ በየትኛውም የሀገሪቱ አካባቢዎች ዳር ድንበርን ለመጠበቅ የመሰማራቱ ሕጋዊ መብቱ እንዳለ ሆኖ በመደበኛ የጸጥታ አሰራር የፖሊስን ተግባርና ኃላፊነት ተክቶ እንዲሰራ ግን አይጠበቅም፣ ከሕግ አሰራር ውጭም ነው። ይባስ ብሎ በየደረጃ ያሉ መንግስታዊ መዋቅሮች የየአካባቢያቸውን የጸጥታ ስራ ለመስራት ከአቅማችን በላይ ነው ብለው የፌዴራል መንግስቱን እገዛ ባልጠየቁበት፣ ጉዳዩ ከፌዴራል መንግስቱ የመደበኛ ጸጥታ አካላት አቅም በላይ ሆኖም የመከላከያ ሰራዊትን ጣልቃ ገብነት ባልተጠየቀበት ሁኔታ መከላከያ ሰራዊቱ በምዕራብ አማራ ገንዳ ውሃና ኮቺት ከሰሞኑ ያደረገውን ህግን ያልተከተለ ጣልቃ ገብነት ጨምሮ ባለፈውም ወንበዴ የቅማንት ኮሚቴንን ባዮች የፈጠሩት ግርግር ወቅት የነበረው ተሳትፎ መላው ህዝባችንን ያስከፋና በመከላከያ ላይ እንደ ተቋም ያለንን አመኔታ የሚያሳጣ እንደሆነ እንረዳለን። የተፈጠረውን ችግርና ጥርጣሬውንም የባሰ የሚያከፋው ደግሞ በመከላከያ ተቋሙ የሚሰጡት መግለጫዎች ናቸው። መከላከያው ወደ ሰማይ ነው የተኮሰው በሚል የተሰጠው አማራውን የመናቅና አማራ ጠል መግለጫ ከተደረገው ግድያ በላይ የህዝባችን ስሜት ክፉኛ የጎዳ ሆኗል። አማራ በሰማይ በራሪ ወፍ አይደለም መከላከያ ወደ ሰማይ ተኩሶ የሚገድለው። አማራ የማናቸውም ኃይል የተኩስ መለማመጃም አይደለም። መከላከያ ምክትል ኤታ ማጆር ሹሙ በኩል የተሰጠው መግለጫ ግን ህዝብን ለበለጠ ቁጣ የሚያነሳሳ ተንኳሽና አማራ ጠልነት የተሞላ ሆኖ አግኝተነዋል። የአማራ ህዝብ ማናቸውም አማራ ጠል የትህነግ ህወሓት አሽከር የሆነ ተቋም ወይም ቡድን አለያም ግለሰብ በሚያደርሰው ጥቃትና ግድያ ማልቀስ እንደሰለቸው ሁሉም ሊያውቀው ይገባል። የአማራ ብሔራዊ ንቅናቄ አብን መንግስት የህዝባችን ደህንነት ያስከብር እያለ በየጊዜው መግለጫ ማውጣቱንም አንዳንዶቹ እንደማይናፈስ ጩኸታ ሙሻ አድርገው ወስደውታል። እውነታው ግን መንግስት ህዝብን ማስከበር ካልቻለ መንግስት ህግን ማስከበር ካልቻለና ካጣተው የአማራ ህዝብ ህልውናውን የማስከበር ተፈጥሯዊ መብቱን ለመጠቀም የሚገደድ መሆኑ ነው። አብንም ህዝባችን ተፈጥሯዊ ህልውናውን የማስቀጠል መብቱን እንዲያስከብር ጥሪ ከማድረግ አልፎ ይህን መብቱን የማስከበር እንቅስቃሴ የመምራትና የማስተባበር ውስጥ ተገዶ ሊገባን የሚችል መሆኑ በሁሉም ዘንድ ሊታወቅ ይገባል። ይህ መሆኑ ደግሞ አማራውን በተለየ ተጎጂ የማያደርግ ቢሆንም ሁሉንም ህዝብ የሚጎዳ የሀገር አንድነትንም የሚፈታተን መሆኑን ሊሰመርበት ይገባል። ስለሆነም የአማራ ብሔራዊ ንቅናቄ አብን አንድ የጦር ኃይሎች ጠቅላይ አዛዥና የኢፌድሪ ጠቅላይ ሚኒስትር የመከላከያ ሚኒስትሯና ኤታ ማጆር ሹሙ በተፈጠረው ጉዳይ ላይ ግልጽ ማብራሪያ እንዲሰጡ እንጠይቃለን። ሁለት ከሰሞኑ ገንዳ ውሃና ኮኪትን ጨምሮ ራሳቸውን የቅማንት ኮሚቴ ነን ብለው የሚጠሩ የትህነግ አሽከሮች ውንብድና ወቅት መከላከያ ሰራዊቱ ተህግ ውጭ ወደ ጸጥታ ማስከበር በመግባት ላደረሰው ግድያ ይቅርታ እንዲጠይቅና ለተጎጂ ቤተሰቦችም ካሳ እንዲከፍል እንጠይቃለን። ሶስት በሁለቱም አጋጣሚዎች ትዕዛዝ አስተላለፉ በወንጀሉ የተሳተፉና ወንጀሉን ለመሸፋፈን በህዝባችን ላይ ተጨማሪ ቁጣን የቀሰቀሱ የመከላከያ አመራሮችና አባላት ለህግ እንዲቀርቡ እንጠይቃለን። አራት መከላከያ ሰራዊቱ በየደረጃው ያሉ መንግስታዊ መዋቅሮች ሳይጠይቁት ወደ መደበኛ የጸጥታ ማስከበር ስምሪት እንዳይገባና የሀገር ዳር ድንበርን የመጠበቅ ዋነኛ ተልእኮው ላይ ትኩረት እንዲያደርግ እንጠይቃለን። የሀገር መከላከያ በፍጹም የግል ድርጅት ጠባቂ መሆን እንደሌለበትም በጽኑ እናምናለን። አምስት የመከላከያ መዋቅሩና ሰራዊቱ ከትህነግ ህወሓት አማራ ጠል አስተምህሮ ዛሬም ድረስ እንዳልተላቀቀ በፈጸማቸው ጸረ ህዝብ ድርጊቶች የተረጋገጠ ስለሆነ and that this indoctrination and disarrallatna, hullunum Ethiopian, Bakulain Wodamayat and Shagagar, and Tayikala. If a dream and system, Tiyachum Bastokwaim and Lashbamastat, Fetel Mastan Kalchala, Alam, Fetel Lamastan Tilla with Kalasaye, Avin Malaun Amara Bamankasakas, Tafatwa in love to Ngaskabur, in Astabab Bermon Nasaukala. Madigami, Bamakalaka Sarai, which of Chifau Hiotacho Balofu, Ugano Chachin, Mot Kalib Naznala, if a certain Batolon David Gumu, Minyotachin Yedelas, the Togoji Bet Savuchna, the Mala Huzvachin Matanatan Bamamanye, Mala Maram, Kamachon Gize Balaka Huneta, and the Natun and Gazana, Rachin and Nagarvalla, and Amara Lulum Mamara, Lulum Mamara Land Amara, Yamara Bira in Kanake. Terrarat ulat syasran damu temrat adi sahabah syuha Ethiopia.
Maka, anda usah dengarlah selesai kaji kat lo ia itu cuma kalau silam lagi.
Jaga pelan pelan pun.
Mengetahui kami berakun betul sama tiada kesurah malas itu na. ከዛ የህዝብ ግንኙነት ኃላፊያችንም የድርጅት ጉዳይ ኃላፊያችንም ለሚመለከታቸው ከዘርፎቹ ጋር የተያዙ ጥያቄዎች መልሳሉ ማለት ነው። ስለዚህ በለጠ
መጀመሪያ ላይ ተነሳው ጥያቄና መጨረሻ ተነሱት ተመሳሳይ ነው። ለምሳሌ ለድርጅት ለማብራራት ሞክራለሁ። መሀል ላይ ተነሷል አንድ ጥያቄዎች አሉ። እሱ ላይ ሀሳብ ሰጣለሁ። ከባህሪን ጋር ታሪኳ ጋር የፈጠርነው ግንኙነት ተገቢ ስለሆነ ነው። እንግዲህ እኛ የአማተር ፖለቲከኞች አይደለንም። በሰል ያለ ከፍ ያለ የፖለቲካ ሂደት ውስጥ መግባት መቻል አለብን። ህዝባችን መሰረታዊ ጥያቄዎች አሉት። እነሱን ከአማራ ኃይሎች ጋር ማናቸውም አማራ ኃይሎች ጋር ተባብረን መፍትሄ እንሻለን እና አዴፓ ባለፈ ታሪኩ ብዙ የምንወቅሰው ነገር አለ። የምንታገለውም ድርጅት ነው በመሰረቱ አብን ከአዴፓ ጋር ተቀራርቦ መናገር ጀመረ ማለት አዴፓን መታገል እናቆማል ማለት አይደለም። እኛ የመሰረትነትም አላማ አንድ ኢትዮጵያ ውስጥን ብንገኝ ሶላችን ባንገታችን ሊወድ ይችላል። እስከዛ ድረስ ነው የሚሄደው። የተመሰረትነትን አላማ አንድ ኢንች የምስት አይደለም። ይህ ደግሞ ፕራግማቲክ ሆነ በሳል የሆነ የፖለቲካ እንቅስቃሴዎች መግባት መቻል አለብን። አጃቢ ፖለቲከኞች አይደለንም። እንደ አብን የአጃቢነት ሚናን ወስደን አይደለም በፖለቲካ ውስጥ የሚሳተፈው። ትርጉም ያለው መልስ ለጥያቄዎቻችን ማግኘት እንችል ዘንድ ማንኛውም የአማራ ኃይልና ተቀራርቦ መስራት አለብን። ይሄ አንደርስታንዲንግ አለ እና በዚህ ነው የተፈጠረው። አንዳንድ ተገቢ ያልሆነ አስተያየት አለ። በእርግጥ እሱ እንረዳለን። አንዳንድ አስተያየቶች አሉ። ላለፉት 27 ዓመት በአደኝ የህወሓት አጃቢ ሆኖ በህዝባችን ላይ ከፍተኛ የሆነ ጥፋት ሲፈጽምና ሲያስፈጽም ቆይቷል። እሱ የትናንት ዘመን ቢሆንም ዛሬም ቢሆን የማንታገለው ድርጅት እንዳልሆነ ግልጽ ነው። እናም ከእሱ ያደረግነው መቀራረብ አንዳንድ ደጋፊዎቻችንን ያስቆረፈ ይመስላል። ስሜታቸው ይገባናል። እንረዳቸዋለን። ጤናማ ስሜት ነው። ሆኖም ግን እኛ ድርጅት ነንና የተሻለ ምንለው መንገድ ለወደፊትም እንከተላለን። አይደለም ከአዲፓ ጋር ሌሎች ኃይሎችን ጋር ተቀራርበን መስራት ዝግጁነት ለወደፊት ቢሆን ይኖረናል እና ይሄ በግንዛቤ መወሰድ መቻል አለበት። ፖለቲካ ነው የምናራምደው። ዘላቂ ብለን በዘላቂነት ጠላት ብለን ልንፈረጀው የምንችል ኃይል ላይኖር ይችላል። በዘላቂነት ወዳጅ ብለን የምንወስደው ላይኖር ይችላል እና እንደየጊዜው እንደየመንፈሱ ለህዝባችን ይጠቅማል ያለውን መንገድ እንከተላለን። በዚህ አግባብ ነው እንግዲህ ከአዲፓ ጋር መቀራረብ የቻልነው። ይህ በመሰረቱ የአብንን በሳል የፖለቲካ እርምጃ የሚያመላክት እንደሆነ ግንዛቤ መወሰድ መቻል አለበት። ይኸው ነው። ሌላው የህዝቡን ተፈጥሯዊ መብት እናስጠብቃለን ያላችሁት ሰላማዊ ትግል እያደረጋችሁ ያለ ጦርነት ቅስቀሳ አይመስልም ወይ የተባለው፣ እንግዲህ አንድ ነገር ማስተዋል መቻል አለብን። ትናንት በህወሓት ዘመን ዛሬ በጠቅላይ ሚኒስትር አብይ የስልጣን ጊዜ በከፍተኛ ሁኔታ እየተጎዳ ያለው ጉዳቱ የቀጠለው የአማራ ህዝብ ነው። በተለየ ትናንትም መፈናቀል ታሪኩ ነበር፣ መገደል ታሪኩ ነበር። ዛሬም ይኸው መፈናቀል፣ በሰፊው መፈናቀል፣ መሰደድ እና መገደል የህይወቱ አካል ሆኖ ቀጥሏል። ይሄ ቀን በቀን የሚሰማው ዜና ነው። በህዝባችን ላይ እየደረሰ ያለ ዜና ነው። ይሄ ሁሉ ነገር ዝምታችን የበዛው ክብር ስለማይሰማን አይደለም፣ በሚደርስብን ጉዳት ስለማናዝን አይደለም። ህመም አለብን፣ ከፍተኛ የሆነ ቁጭት አለብን። ዝምታችን የበዛው ሀገር እንዳይበተን ታለን ከፍተኛ የሆነ ጥንቃቄ አንጻር ነው። ሀገር እንዳይበተን እንሻለን። ኢትዮጵያ አንድነቷ ተጠብቆ እንድትቀጥል እንመኛለን። ይሄ ህዝባዊ ፍላጎት ዝምታን እኛ ላይ ጭኖ በመታየቱ ፍራትን መስሎ ተተረጎመ ስህተት ነው። ይሄ እንግዲህ ለኢትዮጵያ ቀጣይነት የሰጠውን እድል ይሄ ህዝብ ሊያጠፍ ይችላል። ተፈጥሯዊ መብት አለው፣ ሁሉንም ማስጠበቅ መቻል አለበት። ግብር የሚከፍለው መንግስት አለ። ይህ መንግስት የህዝቡን ህልውና ከማስጠበቅ ይልቅ ራሱ አጥቂ ሆኖ ከተገኘ ህዝቡ ትዕግስቱ ያልቃል። ያኔ ህዝባችንን በማነቃነቅ ህልውና እንዲጠብቅ እናደርጋለን። ይሄ ታሪካዊ ኃላፊነት አለብን። በመሰረቱ እስከዚህ ድረስ እንሄዳለን። ይሄ እንዳይሆን ግን መንግስት የገባውን ቃል ስልጣን ወስዷል፣ ስልጣን ላይ አለ። በመሰረቱ የመንግስት ኃላፊነት አንድ ወሳኝ ኃላፊነት የህዝብን ደህንነት መጠበቅና ማስጠበቅ ነው። ይህን ማድረግ የማይችል ከሆነ ማረጋገጥ የማይችል ከሆነ ሊቀጥል አይችልም። መንግስት የህዝብ ይሁንታ ከሌለው መቀጠል አይችልም እና ከህዝቡ ሁሉና የላቀ ምንም አይነት ፋይዳ ያለው ነገር የለም። ስለዚህ የህዝቡ ሁሉና ጥያቄዎች ከገባ ህዝባችን አመጋንቀን ራሱን መከላከል የሚችልበት አቋም እንዲገነባ እናደርጋለን። ይሄ ተፈጥሯዊ የሰው ልጆች መብት ነው። ያን ተፈጥሯዊ መብታችንም እንጠብቃለን። ያ ከመሆኑ በፊት ግን መንግስት በአንክሮ ሁኔታዎችን ተከታትሎ ማስተካከል መቻል አለበት። ይሄን ነው የምለው። ሌላው አማራ ክልል ሲባል ስፔሲፊካሊ የስልክ ኮንስትራክሽን ነው ወይንስ መከላከያው የሚል አንድ ጥያቄ ተነስቷል። እንግዲህ ላለፉት 27 ዓመት ከዛም በፊት ባለፉት 45 ዓመት አማራ ጠል የሆነ ትርክት ሲጠነጠን ኖሯል። ይሄ ትርክት አሁን ወደ ቁስነት ተሸጋግሮ እንግዲህ በተቋም መልክም እናገኘዋለን። የህወሓት ተቋማቶች በመሰረቱ ህገ መንግስቱን ጨምሮ በአማራ ጠል መንፈስ የተቃኙ ናቸው እና ያን መንፈሳቸውን አሁን ተግባራዊ እያደረጉ ያሉት እና ዛሬ ህወሓት ተገፍቶ ወደ ትግራይ ቢያፈገፍ ግን እስከ ዛሬ የገነባው ተቋማቶች መከላከያን ጨምሮ ውስጡ ገና የሽግግሩ አካልም አይደለም። የለውጥ መንፈስ የሚባለው የተጋባው አይደለም። ዛሬም ቢሆን በከፍተኛ ሁኔታ አማራ ጠል ሆኖ የምናየው ነው እና በዚህ ስሜት ተነሳስቶ ነው በትንንሿ ግጭት ሁሉ ከፍተኛ የሆነ ግፍ በህዝባችን ላይ የሚፈጽመው እና ማንኛውም ህወሓታዊ የሆነ ግንባታ በጸረ አማራነት መንፈስ የተቃኘ ነው። ይሄ ስንል መከላከያን ይጨምራል። በዋናነት ሁሉንም የህወሓት ተቋማቶች ይጨምራል። የጤና ተቋማቶች ካሉ፣ የትምህርት ተቋማቶች ካሉ፣ የኮንስትራክሽን ተቋማቶች ካሉ፣ እነዚህ ሁሉ በአንድ ሚሆን በሌላ መልኩ አማራን መጉዳትን እንደ አጀንዳ አድርገው የሚሰሩ እንደሆኑ እናውቃለን። እና አጠቃላይ ሴታፑ በአማራ ጠልነት የተቃኘ ስለሆነ እሱን በፍጹም ማንቀበል፣ ከዚህ በኋላ ማንታገስ ይሆናል እና ይህንን አስገንዝብ ነው።
አመሰግናለሁ።
ድምፁ ይሰማል።
ጠል የተባሉ ተቋማት የሚለው የመጀመሪያው ሱር ኮንስትራክሽን የሚባለው ነው። ሱር ኮንስትራክሽን እኛ ባለን ጥናት መሰረት ያን አሁን እየሰራ ያለውን መንገድ ጨረታ ሳይወዳደር ሁሉ ነው የገባበት። ሌላ አንድ ቻይና ድርጅት አሸንፎ ግን እንዴት እንደሆነ በማይታወቅበት ሁኔታ ነው ለሱር ኮንስትራክሽን የተሰጠው። ሱር ከዛ ከገባ በኋላ በቀጥታ የጦር መሳሪያ ንግድ ውስጥ ነው የገባው። ይሄ ደግሞ በጣም በተደጋጋሚ እጅ ከፍንጅ ተይዟል። መኪኖቹ የጦር መሳሪያ ነጋዴዎች ናቸው። እዛ አካባቢ ያሉት ኮንትራክተሮቹም አጠቃላይ ጄኔራሎቹም ሌሎቹም ከቲፒኤልኤፍ ጋር በመተባበር ወይም የቲፒኤልኤፍን ተልእኮ በማስፈጸም ከራሱን የቅማንት ኮሚቴ ነው ከሚለው ጋር ከፍተኛ የሆነ የጦር መሳሪያ ንግድና የጦር መሳሪያ የማስተላለፍ ስራ ነው ሲሰራ የነበረው። ለዚህ ከበቂ በላይ ማስረጃዎች አሉ። በዚህም መሰረት እኛ ይሄ ድርጅት ሀብቱ እንዳይንቀሳቀስ ጥሪ አድርገናል። ከዚህ በፊት በነበረ መግለጫ እንዳጠቃላይ ግን ቲፒኤልኤፍ የሚባለው ድርጅት በአሸባሪነት ተፈርጆ ያሉት ተቋማቱ ወይም የሚያስተዳድራቸው የቢዝነስ ተቋማት ሊታገዱና ሊወረሱ ይገባል የሚል መግለጫ ከዚህ በፊት ሰጥተናል። ይህንን መሰረት አድርጎ ነው ሱር ኮንስትራክሽን በመከላከያ ታጅቦ ይሄድ የነበረው። መከላከያ እያንዳንዱን ድርጅት ወይም እያንዳንዱን ተቋም የማጀብም ስልጣንም መብትም የለውም። የክልሉ አስተዳደር ወይም የክልሉ የጸጥታ ዘርፍ ከአቅሜ በላይ ነው ሲል ብቻ መከላከያ መግባት ነበረበት። ግን መከላከያ ይህንን አላደረገም። ዝም ብሎ በሰበብ አስባቡ እየወጣ እዛ አካባቢ በጣም በተደጋጋሚ ከፍተኛ ጥፋትና ግድያ እየፈጸመ የቆየ መሆኑ የሚታወቅ ነው። ከዚህ ጋር ተያይዞ ኢታማዦር ሹሙ በጣም የተምታታበት መግለጫ ሰጥተዋል። አንድ ጊዜ ተተኩሶብን ነው የተኮስነው ይላሉ፣ ሌላ ጊዜ ወደ ሰማይ ነው የተኮስነው ይላሉ፣ እንደገና መልሰው ምንም ሰው አልሞተም ይላሉ። እኛ ግን ማስረጃ አለን። ኦልሬዲ እዛ ሆስፒታል ገብተው የወጡ በጣም በከባድ መሳሪያ እንደውም የተመቱ ማለት ነው ህፃናት ሳይቀር ተገድለዋል። ይሄ ማስረጃ ስላለ ምንም ችግር የለውም። ማስረጃውን አጠናክረን ለህግ የሚቀርበው አካል ሁሉ ለህግ ይቀርባል ማለት ነው። እሳቸውም ቢሆን በዛ ደረጃ ኃላፊነት በማይሰማው ደረጃ እያነጻጸሩ እንዲሁም ከሌላ አካባቢ ካለው ጋር ሌላ አካባቢ በሰላም ነው የተጠየቀው፣ እዚህ አካባቢ ሽፍት አለ፣ ሽፍቶችን ለመግደል የተደረገ ሙከራ ነው የሚል ሁሉ መግለጫ ሰጥተዋል። ስህተት ነበረ፣ መታረም አለበት። አንዱን የምንታገለው እንደዚህ አይነት የተንሻፈፈ አስተያየት መኖር የለበትም በሚል ነው። እዚህ ከብአዴን ጋር በተያያዘ አብራችሁ ለመስራት ያቀዳችሁት በምን ስምምነት ነው? እኛ ገልጸናል፣ አጭር አድርገን እንደገለጽ ነው። ክልሉን ወይም አጠቃላይ የአማራን ህዝብ ሰላም በማስጠበቅ ሂደት ላይ፣ በደህንነት ጉዳይ ላይ፣ አጠቃላይ በኢኮኖሚክ በሆኑ ጉዳዮች ላይ እና በተያያዥ የጋራ በሚያደርጉን ጉዳዮች ላይ አብረን መስራት እንችላለን የሚል ነው። ይሄ ደግሞ ከማንኛውም ኃይል ጋር እኛ የፖለቲካ ድርጅቶች ነን። ስለዚህ በፖለቲካ ዘላቂ ጠላትም ዘላቂ ወዳጅ የሚባል የለም። አሁን ባለው ሁኔታ ከማን ጋር በምን ላይ መስራት ይቻላል፣ በምን ጉዳይ ላይ መስራት አይቻልም የሚለውን ለይተን ያደረግነው ነው። እኛ በተደጋጋሚ ህዝብ በምናወያይበት ወቅት ላይ አብራችሁ ስሩ፣ የአማራ ድርጅቶች ተቀራርባችሁ ስሩ የሚል በጣም ጥሪ ነበረ። እሱን ጥሪ ለማዳመጥ ሞክረን ያደረግነው ነው። ከዚህ ባለፈ አሁን ያለው አሰላለፍ ግልጽ እንዲሆንላችሁ እንደ ህዝብ እንጂ እንደ ድርጅትም ብቻ አይደለም። አሁን ያለው አሰላለፍ የኦሮሞ ድርጅቶች እንደ አንድ እንደ ኦሮሞ ተሰባስበው በጋራ የሚሰሩበት፣ የትግራይም ድርጅቶች እንደዛ በሆነበት ሁኔታ የአማራ ድርጅቶች ተራርቀው ድንጋይ የሚወራወሩበት ማዕቀፍ አይኖርም። ምክንያቱም አንድ ህዝብ ነው ያለን፣ የተለያየ ህዝብ የለንም። ይሄን አንድ ህዝብ ደግሞ ከላይም ከታችም እንደገና ዳቦ እሳት ማንደድ የሚፈልጉ ኃይሎች አሉ። እነዚህን ለመመከት የአማራ ድርጅቶች፣ ግለሰቦች፣ አክቲቪስቶች ሁሉም በአንድ ቋት ስር ገብተው ህዝባቸው መታደግ አለባቸው የሚል ከድርጅት ማዕቀፍ የዘለለ ግንኙነት ያስፈልጋል በሚል የተደረገ ነው። እንግዲህ የመጀመሪያው የግንኙነት ጊዜ ነው የነበረው በሙሉ ካቢኔ ከነሱም ከኛም በተውጣጣ ካቢኔ የተደረገ ስብሰባ ነው። ቀጣይ በጋራ እንዴት ይሁን የሚለውን ሊያጠና የሚችል ከነሱና ከኛ የተውጣጣ ኮሚቴ ማዋቀር ችለና ይሄ ኮሚቴ አጥንቶ በዚህ ጉዳይ ላይ እስከዚህ ጊዜ ይሄን መስራት እንችላለን፣ እስከዚህ ጊዜ ደግሞ ይሄን እንሰራለን የሚለውን መግለጫ የሚሰጥ ይሆናል ማለት ነው። እስከዛው ድረስ ግን ሌላ ትርፍ ህዝብ ስለሌለን አንድ ህዝብ ስለሆነ ያለን በጋራ ልንሰራ የምንችልበት እድል ከፍተኛ መሆኑን መያዝ ይኖርብናል። ከዚህ ጋር ተያይዞ ግን በተደጋጋሚ አብንደ ላይ ስም ለማጥፋት የሞከሩ ሰዎች አሁንም ይችን እንደ እንትን ወስደው ተጨማሪ የስም ማጥፋት ስራ ለመስራት የሞከሩ ሰዎች አሉ። ፖዚቲቭ ነው የጠየቁትን ማለት አይደለም። ከዚህ በፊት እነ በረከት ናቸው ያቋቋሙት ሌላ ነው እንደሚባል በረከትን መቀሌ እንዲመሽግ ያደረገው አብንና የአማራ ህዝብ መሆኑ መታወቅ መቻል አለበት እንጂ በረከት አብንን አቋቁሞ ለአማራ ህዝብ ሊያስብ የሚችል ድርጅት አቋቁሟል የሚለው እሱ መስተካከል መቻል አለበት። ያ ሊያደርግ አልቻለም። ይህን የሚያደርግ አካል ካለ ፍርዛት ማተር ሀውልት ሊገነባለ ስለሚችለው ማለት ነው እንጂ እንደ ጠላት ሊቆጠር የሚችል አይሆንም። እሱ ስህተት ነበረ። አብን ራሱን የቻለ ቁመና አለው። የራሱ ማስፈጸም የሚችላቸው ወይም የሚፈልጋቸው ፕሮግራሞች አሉት። ከሌላ ጋር ሆኖ ግን ደግሞ ማስፈጸም የሚችላቸው ደግሞ ነገሮች አሉ። ስለዚህ በእኛ የሚሰሩ እኛ ከሌላ ጋር ሆነን የምንሰራቸው፣ ፍጹም ደግሞ ከሌላ ጋር ደግሞ ሆነን የማንሰራቸው ሁኔታዎች መኖራቸው እነሱን መታወቅ መቻል አለባቸው ለማለት ነው። ይሄ ይብቃኝ።
ያው ሁላችሁም እንደምታውቁት ከዚህ በፊትም በነበረን ጋዜጣዊ መግለጫ በተለያየ ወቅትም በአብን ልሳኖች ለህዝባችን እና ለደጋፊዎቻችን ለአባሎቻችንም ግልጽ እንዳደረግነው የአማራን ህዝብ ዘላቂ ጥቅሞች መብቶች እና ፍላጎቶች ከሚያስከብር አማራ ጠል ካልሆነ በህዝቦች መልካም ግንኙነት ላይ በሀገር አንድነት ላይ ከመደራደር ማናቸውም አደረጃጀት ጋር በጋራ ለመስራት አቋሞቻችንን ስናንጸባርቅ ቆይተናል። ይህንን መነሻ በማድረግም በቤተ መንግስት በነበረን ውይይት ከጠቅላይ ሚኒስትሩም ከምክትል ጠቅላይ ሚኒስትሩም ጋር በነበረን ግንኙነት ያኔ ነው ከአዴፓ ሰዎች ጋር አብን እንዳብን አዴፓ እንዳዴፓ የአማራን ህዝብ ዘላቂ ጥቅሞች መብቶችና ፍላጎቶች በሚያስከብሩ ጉዳዮች ላይ በጋራ ተቀራርበን መምከርና አጠቃላይ የትብብር ማዕቀፉን ተዘጋጅቶለት ለህዝባችን ይፋ በሚደረግ በሚታወቅ 1 2 3 ተብሎ በሚቆጠር ጉዳይ ላይ ትርፍ ህዝብ ስለሌለን ቀደም ብሎ እንደተገለጸው አብረን መስራት እንዳለብን የተወሰነው በዚህ አግባብ ነው። አሁንም የህዝባችንን ሰላም ደህንነት ጸጥታ እና እንዳጠቃላይ የሚገባውን ጥቅምና ፍላጎት ከመስከበር አንጻር እየሰራን ያለ ነው። ይሄ ከትብብር ባለፈ ሁለቱም ድርጅቶች የግላዊ ህልውናቸውን የሚያስክድም አይደለም። የየራሳቸው ማይስማሙባቸው ልዩ የሚያደርጋቸው ጠባዮች አሉ። እነዛ ልዩነቶች እንደተጠበቁ ነው። ግን እንዳጠቃላይ የጋራ በሚያደርጉን የህዝባችን ህልውና ለማረጋጋት በሚረዱ አንገብጋቢ ጉዳዮች ላይ ግን ጊዜ የማይሰጠው ጉዳይ ስለሆነ በጋራ ተቀናጅተን ለመስራት ነው የተነጋገርነው። ንግግሩ ቀደም ብሎ እንደተገለጸው የጋራ ኮሚቴ ጥምር ኮሚቴ አዋቅረናል። እንዴት እንሄድበትና ምን አድማስ ይኖረዋል የሚለው በሂደት የሚታወቅና የጋራ ኮሚቴው በሚደርስበት ደረጃ በተመሳሳይ መንገድ ለህዝባችንም ሆነ ለሚዲያ ተቋማት ይፋ የምናደርግ ይሆናል። ከዚህ የመከላከያ ጋር ተያይዞ የቀረበው ጉዳይ በመግለጫው እንደተከሰነው ነው። የአማራ ህዝብ በሰማይ በራሪ አሞራ አይደለም፣ ወፍ አይደለም። ወደ ሰማይ ተተኩሶ የሚሞቱ ይሄ በግልጽ ማናቸውም አካል ሊያውቀው ሊገነዘበው የሚገባ ሀቅ መሆኑ ይችላልበትና ከህጋዊ ማዕቀፍ ውጪ የግለሰብ ድርጅቶች አጃቢ በመሆን በአማራ ህዝብ ጥቅም ፍላጎት እና ህልውና ላይ እንዲሰሩ ከተቋቋሙበት ህጋዊ ሰውነት እና ማዕቀፎች የጦር መሳሪያ ንግድ የሚያካሂዱ ተቋማት በህጋዊ መንገድ ይፈተሽልን ጥያቄ አቀርቦ ህዝቡ የክልሉ መንግስትም የፍርድ ቤት ደብዳቤ ጭምር አውጥቶ እየተንቀሳቀሰ ባለበት ሰዓት ከክልሉ መንግስት እና በየደረጃው ካሉ የጸጥታ አካላት እውቅናና ፈቃድ ውጪ የግል ተቋማት አጃቢ በመሆን መከላከያ ያደረገውና የወሰደው እርምጃ በፍጹም በምንም አይነት መመዘኛ ተገቢነትም የለውም፣ ህጋዊ አግባብም የለውም። ይሄ በደንብ ሊሰመር ይገባል። መከላከያ የግል ድርጅት እና ተቋማት አጃቢ የሚሆንበት የመከላከያ መቋቋሚያ አዋጅም ማንዴቱም አይደለም። በጀባ መሃል እንኳን ዜጎች ያቀረቡትን ሰላማዊ ጥያቄ በጦርነትና በግጭት የሀገር ዳር ድንበርን በማስከበር ጥቅም ላይ የሚውሉ የጦር መሳሪያዎችን ጭምር ተጠቅሞ ህፃናትን ሴቶችን ሳይቀር በይፋ መጨፍጨፍ ይሄ አግባብነት የለውም ብቻ ሳይሆን ህገወጥ ነው፣ ወንጀል ነው። መሰሉ የወንጀል ድርጊቶች ወደ ሰማይ ነው የተተኮሰው። አንዴ ደግሞ ተጠይቀን ያጀብ ነው በሚል መሸፋፈኛ ብቻ የሚታለፉ አይደሉም፣ የተፈጸመውን ወንጀልም የሚሸፍን አይደለም። እና ይሄ ሊሰመርበት ይገባል የሚል ነው። አንድ ህዝብ በህይወት የመኖር ህልውናው ወይም ህላዌው የመቀጠል አደጋው ሲገባ ተፈጥሯዊ መብቱን የማስጠበቅ ህጋዊም ሞራላዊም ህግጋቶች አሉ። ሰው ማንኛው በኢትዮጵያም ሆነ በዓለም አቀፍ ህግ ራስን ከህልውና አደጋ የመጠበቅ የማስተበቅ ህጋዊ ማቀፍም አለው የሞራል ግዴታ በቃ የሞራላዊ ህግጋትም አለው ይሄንን ማድረግ እንደ ግጭት ጠሪነት እንደ ግጭት ቆስቋሽነት የሚታይ አይደለም በኢትዮጵያ ያሉ ማናቸውም ህግ ማቀፎች ራስን ከአደጋ ከህልውና የመከላከል ተፈጥሯዊ መብትን የሚጠብቁና የሚያስጠብቁ ናቸው ህልውናን የማስጠበቅ ሁኔታ በህግ የሚሻርም አይደለም በመግለጫ የሚሻርም አይደለም እና ይሄ በደንብ ሊታወቅ ይገባል የሚል ነው ቀደም ብዬ እንደገለጽኩት ያማራ ብሔርተኝነትም ሆነ ይሄን ብሔርተኝነት ስትራቴጂካዊ ቅርጽ በመስጠት የፖለቲካ አመራር የሚሰጠው ያማራ ብሔራዊ ንቅናቄ የህዝባችንን ዘላቂ ጥቅም መብትና ፍላጎት እስካል ተጻረረ ድረስ ከማናቸውም አማራዊም ሆነ ሌሎች አደረጃጀቶች ጋር በጋራ ተቀናጅቶ ተቀራርቦና ተናቦ የመስራት ችግር የለበትም። ይሄ ዛሬ ወይም ደግሞ ከሰሞኑ የያዘ ነው አቋማችን ሳይሆን ከመስረታ ጀምሮ ስናራምደው የነበረ ይሄንን አቋማችን በተለያዩ አጋጣሚዎች ስናንጸባርቀው የነበረ አቋማችን ነው ለወደፊቱም ከአማራዊ አደረጃጀቶችም ሆነ ከሌሎች ማናቸውም አደረጃጀቶች ጋር የአማራን ህዝብ ዘላቂ ጥቅሞች መብቶችና ፍላጎቶች ከማስከበር አንፃር በሀገር የጋራ ጉዳዮች ላይ እና ኢትዮጵያን ወደ ዲሞክራሲያዊ ስርዓት በማሸጋገር ሁሉንም ዜጎች በፍትሃዊነትና በእኩልነት የምታስተናግድ አገር በመፍጠር ረገድ በጋራ ተቀራርበን ተናበንና ተቀናጅተን በተለያዩ የትብብር ማዕቀፎችና ደረጃዎች የተቀራረብን የምንሰራ መሆኑ ሊሰመርበት ይገባል የሚል ነው። አመሰግናለሁ።
ጥሩ ምናልባት አንድ የፖለቲካ ድርጅት ስራውን ሲሰራ የሚሰራቸው ስራዎች ውስጥ አንዱ አጋሮችን መፈለግ ነው። ስትራቴጂክ አጋሮችንና የታክቲክ ደረጃ አብረውት ሊሰሩ የሚችሉ የታክቲክ አጋሮችን መፈለግ ነው። ከዛ አንፃር በእኛ ግምገማ ለአማራ ህዝብ የሚሰሩ ድርጅቶች የአብን ስትራቴጂክ አጋሮች ናቸው። ስለዚህ ከማንኛውም ከዚህ በፊትም ባይዘው ከሌሎች አማራ ድርጅቶች ጋር ከውጭ የመጡት በአንደኝነት ከነሱ ጋር እንደዚህ ተቀራርበን ለመስራት ስምምነቶች አሉ። የዚህኛው ስምምነትም አንዳንድ ሰዎች እንደ ውህደት ወይ እንደ ግንባር የመፍጠር አይነት ነገር አድርገው በስተት ሲዘግቡት የነበረ ሲመለከቱት የነበረ ነገር አለ። እሱ አይደለም ቅድም እንደተገለጸው አዴፓ የመንግስት ማሽነሪን ይዞ ክልላችን እያስተዳደረ ያለ ነው፣ ህዝባችን እያስተዳደረ ያለ ነው። በፊት ከነበረበት ቁመናም ቢሆን አሁን መሻሻል አለ። ጸረ አማሮች ተመንጥረው ተባረዋል ከድርጅቱ። የአማራን ህዝብ ጥያቄዎች ናቸው ብሎ አብን አይደንቲፋይ ያደረጋቸውን ጥያቄዎችን አዴፓ ወዶም ቢሆን ተገድዶ ተቀብሏቸዋል። የወልቃይት፣ የጠገዴ፣ የራያ ሌሎችም የህዝባችን የህልውና ጥያቄዎች ናቸው ብለን አብን ሲመሰረት የመስረቻ ጉባኤው ላይ ያነሳቸውን ጥያቄዎች አዴፓ ተቀብሏል። ስለዚህ በእነዚህ ዙራ ቁጭ ብለን ህዝባችን በመንጠቅምበት ጉዳይ በጋራ ማስተርማይንድ ማድረግ የተለመደ አሰራር ነው የሚሆነው ማለት ነው። ህዝባችን ሊወሩት የሚፈልጉ ሊያዋርዱት የሚፈልጉ ቡድኖች አሉ፣ እንደ ህወሓት አይነት ቡድኖች ትጥቅ ያዘጋጁ ወታደር ያሰለጠኑ ድሪሊንግ ኤክሰርሳይዝ እየሰሩ ያሉ ድርጅቶች አሉ። በዚህ ጊዜ ካዴፓ ጋር ያለንን ልዩነት እንደተጠበቀ ሆኖ ግን ህዝባችን በመጠበቅና ስትራቴጂካሊ የአማራን ህዝብ ፍላጎቶች ጥቅሞች መሰረት አድርገን አብረን እንሰራለን ማለት ነው። ስለዚህ ኮሚቴዎቹ የሚሰሩት ምንድነው? በጋራ ምንሰራባቸው ጉዳዮች ምንድናቸው ብለው አይደንቲፋይ ያደርጋሉ። በጋራ ምን ይዛቸው አቋሞችም ይኖሩናል እንዴ? እነዛን አይደንቲፋይ የማድረግና ወደፊት ምን አይነት ትብብር ሊኖረን ይችላል የሚለውን ያንን ያጠኑ ለሁለቱም ስራ አስፈጻሚዎች የሚያቀርቡ ነው የሚሆነው። እውነት ለመናገር እኛ አንድንም የአማራ ድርጅት ከዚህ በኋላ መንገፋበት ጊዜ መኖር የለበትም። አማራ ተለያይቶ ተከፋፍሎ እየቆመ ጠላቶቻችን እንደፈለጉ ሲገሉ ሲያሳድዱን የነበረበት ጊዜ አፍቅቷል። ሶሊታዎች ይገባል ወዳጆቻችንም ለጠላቶቻችንም። ስለዚህ ህዝባችን በመጠበቅ ሂደት አስፈላጊ በሆኑ በሌሎች ድርጅታችን በሚያምንባቸውና አብረን መቆም አለብን ብለን በመናምንባቸው በተጠማ መንገድ ነው ዝም ብለን የዘፈቀደ ግንኙነት አይደለም ይኖርን። ፕሪንሲፕል ዲሆነር ሪሌሽንሺፕ ግን ካዴፓ ጋር ሳይሆን ከሌሎች ድርጅቶችም ጋር ከዚህ በፊት ስርዓት ይዘው መደራደር ፍላጎት የሌላቸው ድርጅቶች ሁሉ ስርዓት ይዘው ዲሲፕሊን ወደ ሆነ ባርጌኒንግ ፕሮሰስ ኢንጌጅ ማድረግ የሚፈልጉ ከሆነ ለዛ አብን ዝግጁ ነው ለማለት ነው። ውህደት ተደርጎ መወሰድ የለበትም። ከዚህ ጋር ተያይዘው በጣም ብዙ የሚዲያ ተቋማት እንደ ኢሳት አይነትን ጨምሮ በይፋ አብን የሚሰራቸውን እያንዳንዱ ነገሮች የማጠልሸት ስራ የሚሰሩ የማህበራዊ ሚዲያ አክቲቪስቶችና ሚዲያዎች እንዳሉም ታዝበናል። ያ ተገቢ አይደለም። አብንን በመዝለፍ አብንን በማንቋሸሽ ወይም አብንን የአማራን ህዝብ ሲጨፈጭፉ ከነበሩ ድርጅቶች ጋር እኩል በመሳብ ኢትዮጵያ ውስጥ የማንነት ትግልን ማቆም አይቻልም። ማቆም የሚቻለው ስርዓት ባለው መንገድ በመነጋገርና የጋራ መፍትሄ በመፈለግ እንደሆነ በማሳሰብ ባብን ላይ እስካሁንም ድረስ ለሰባት ወራት ያላባራው የማህበራዊ ሚዲያ የማጠልሸት ስም የማጥፋትና አባላቶቻችንና አመራሩን ሐራስ የማድረግ ስራ እንዲቆም በዚህ አጋጣሚ ማስገንዘብና ማሳሰብ ወዳለው ተጨማሪ ነገር ከሌለ በእኛ በኩል በዚህን ጨርሳለሁ። እናመሰግናለን።
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ሊጠናቀቅ ጥቂት ደቂቃዎች ቀርቷል። የዛሬውን የጥር 12 ቀን 2011 ዓ.ም ምረት ወይንም የጃንዋሪ 20 2019 ስርጭታችንን ያስተናገድናችሁ ተኩላ ወርቁና እኔ ሞርቁ ሞላ ነበር። ደህና ቆዩልን። ያን በዚሁ እንሰናበታለን። ድል ለኢትዮጵያ ህዝብ። Yeah, I know.
Time.